የባይደን አስተዳደር ትላንት ሐሙስ ባወጣው መግለጫ ሩሲያ በዩናይትድ ስቴትስ ትልቁን የኢንፎርሜሽን ቴክኖሎጂን የመረጃ መረብ በሚያስተዳድረው የሶላር ዊንድ ድርጅት ላይ የስለላና የጥቃት ዘመቻ በመፍጠር እንዲሁም የ2020 ምርጫ ላይ ተጽዕኖ ለማሳደር መሞከሯን ተከትሎ ጠንካራ የኢኮኖሚ ማዕቀብ የጣለባት መሆኑን አስታውቋል። ይህን አስመልክቶ የዋይት ሀውስ ዘጋቢ ፓትሲ ውዳክስዋራ ያጠናቀረችውን ዘገባ ድርጅት ደስታ ያቀርበዋል።
ዩናይትድ ስቴትስ ትናንት ባወጣችው መግለጫ ሩሲያ የሳይበር መረጃ መረብን በመጠላለፍ የምርጫውን ሂደት ጣልቃ ገብታ በማደናቀፍና በሌሎች ጎጂ ድርጊቶቿ የበረታ ቅጣት የተጣለባት መሆኑን አስታውቃለች። ፕሬዚደንት ባይደን ለራሽያ ፕሬዚደንት ቭላድሚር ፑቲን በዚህ ሳምንት መጀመሪያ ላይ ባደረጉላቸው የስልክ ልውውጥ ይህንኑ ያሳወቋቸው መሆኑን ተዘግቧል። ባይደን በዚህ ዓመት በአውሮፓ በሚደረገው ስብሰባ ፑቲን እንዲገኙ የጋበዟቸው መሆኑ ታውቋል። እንዲህ ብለዋል ባይደን።
For as an interesting United States to work with Russia, we should and we will. When Russia seeks to violate the interests of the United States, we will respond.
ዩናይትድ ስቴትስ ከራሽያ ጋር የምስራት ፍላጎት አላት፣ ለኖርም ይገባዋል፣ ወደፊትም ይኖረናል። ራሽያ የዩናይትድ ስቴትስን ጥቅሞች መግዳት ስትፈልግ ግን አጻፋውን ምላሽ እንሰጣለን። ሁልጊዜም የሀገራችንን፣ የተቋሞቻችንን፣ የሰዎቻችንንና የአጋሮቻችንን ጥቅሞች ለመከላከል ደግሞ እንቆማለን።
ዩናይትድ ስቴትስ በ2020 ፕሬዝደንታዊ ምርጫ ጣልቃ በመግባት ዶናልድ ትራምፕ እንዲመረጡ ጥረት አድርጋለች ከተባለችው ሞስኮ ጋር በተያያዘ 10 የሩሲያ ዲፕሎማቶችን ከአገሯ ያባረረች ሲሆን 32 የሚደርሱ ተቋማትና ግለሰቦችም ላይ ማዕቀብ ጥላለች። በተመሳሳይ መግለጫም የባይደን አስተዳደር ከራሽያ ጋር አብሮ ለመስራት እንደሚፈልግ አስታውቋል። ከአትላንቲክ ባሻገር የአዲሲቱ አሜሪካ የደህንነት ፕሮግራም ዳይሬክተር አንድሪያ ኬንዳል አብሮ ስለመስራቱና ስለመገፋፋቱ ጉዳይ እንዲህ ይላሉ።
We'll see again this calibration and mix of both the confrontation and trying to create incentive for that engagement.
በድጋሚ ይህንን አብሮ የመስራትና የመገፋፋት ፍላጎት የተደባለቀበትን ግንኙነት እንመለከታለን። በተለይም ለሞስኮ እጅግ አስፈላጊ በሆኑ ጉዳዮች ዙሪያ ማበረታቻ ለመፍጠር ጥረት ሲደረግም እናያለን። ለምሳሌ ከዩናይትድ ስቴትስ ጋር የሚደረግን ዘላቂና ስትራቴጂክ ግንኙነት የሩሲያው ፕሬዝዳንት በጣም ይፈልጉታል። እንደ ኢራን፣ አፍጋኒስታን ባሉ ንግግሮች ላይም ሩሲያም ከውይይቱ ጠረጴዛ ላይ እንድትጨመር ይፈልጋሉ። ስለዚህ እነዚያን ሁለቱን አቀራረቦች በማጣመር ግንኙነቱን ጠባቂ የሆኑ ነገሮችን ማስቀመጥ የሚቻል ይመስለኛል።
ባለፈው ታህሳስ ወር በአሜሪካ ፌደራል ተቋማትና የንግድ ድርጅቶች ይፋ ለተደረገው የሶላር ዊንዱ የሳይበር ጥቃት ዋሽንግተን ለመጀመሪያ ጊዜ ሞስኮን በግልጽ ተጠያቂ አድርጋታለች። ከዊልሰን ማዕከል ሩሲያ የምትነዛውን የመረጃ ውዥንብር የሚያጠኑት ኒና ጃንኮቪች እንዲህ ይላሉ።
There are some backdoors or some vulnerabilities that haven't been plugged up from the SolarWinds attack.
በሶላርዊንድ በደረሰው ጥቃት ገና በደንብ ይፋ ያልተደረጉና ያልተደረሰባቸው ሌላ መግቢያዎች ወይም ለሌላ አደጋ የሚያጋልጡ ነገሮች ሊኖሩ ይችላሉ። ራሽያ እነዚህን ነገሮች የምትጠቀምባቸው ከሆነ በሩሲያ የስለላ ተቋማቶች ላይ ምናልባትም በሩሲያ መንግስት ከፍተኛ ባለስልጣናትና ቤተሰቦቻቸው ላይ ያነጣጠረ ማዕቀብ ሊቀጥል ይችላል። ያ ደግሞ አሁንም ብዙዎቹ የማዕቀብ ጠበብቶችም የሚገፋፉት ይመስለኛል።
ያለፉት ማዕቀቦች ሞስኮን ሊያንበረክኩ አልቻሉም። አሁን ግን ባይደን ከቀዳሚው የአክሲዮን ገበያ ላይ በሩሲያ የመገበያያው ገንዘብ ሩብልን በመጠቀም የሩሲያን ቦንድ የሚገዙ የአሜሪካ የፋይናንስ ተቋማትን ለማገድ ተጨማሪ ግፊት እያደረጉባቸው መሆኑ እየተሰማ ነው። ዋይት ሃውስ አስፈላጊ ከሆነ በሁለተኛው የአክሲዮን ገበያም የሚደረገውን ግብይት ማገድ እንደሚሻ ፍንጭ ሰጥቷል። የአሜሪካ ባንኮች ከ2019 አንስቶ ከሩብል ውጪ በሆኑ የአክሲዮን ገበያዎች የሩሲያን ቦንድ በመግዛት የንግድ ልውውጦችን እንዳያደርጉ ታግደዋል። የዋይት ሃውስ የፕሬስ ሴክሬታሪ ጄን ሳኪ እንዲህ ይላሉ።
This means the vast majority or over 80% of Russia's sovereign debt, the ruble denominated portion.
ይህ ማለት 80% የሚሆነው የሩሲያ ሉዓላዊ ዕዳ በተለይም በሩብል የሚፈጸመው አብዛኛው ግብይት በማዕቀባችን የተካተተ አይደለም። አሁን ግን ወደዚህም ክፍል እየገባን ነው። ይሁን እንጂ አሁንም ግን ወደፊት ለመሄድ ብዙ አማራጮች አሉን።
በራሽያ የክሬምሊን ሰዎች የተባለውን ክስ በሙሉ ያስተባብላሉ። የራሽያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዲላሉ
Подобное агрессивное поведение, безусловно,
such aggressive behavior is sure to be firmly countered.
እንደዚህ ያለው ጠባጫሪነት ባህሪ በርግጠኝነት አጸፋው ይመለስለታል። ለማቀቡ ምላሽ መሰጠቱ የማይቀር ነው።
ማቀቦቹ የመጡት ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸት ጀምር ነው። በአካባቢው በዩክሬን መንግስትና ራሽያ በመትደግፋቸው ኃይሎች መካከል ላለፉት 7 አመታት የቀጠሉ ግጭቶችን የሚያባብሱ ነገሮች አሁንም አሉ። የርምጃው ሌላው ምክንያት ራሽያ በአፍጋኒስታን የነበሩ የዩናይትድ ስቴትስና አጋሮቿን የጦር ሰዎች ለማስገደል ቅጥር ነፍሰ ገዳዮችን አሰማርታለች የሚለውን ክስ እንደሚገኝበት ተመልክቷል።